The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሰኔ 10 2012 ዓ.ም ተመረጥ ዝግጅታችን ጀመረ።
ክልሎች መናወብ አለባቸው። በተለይ ደግሞ አሁን ሐረሪ ክልል አለ፣ የድሬዳዋ ከተማ መስተዳደር አለ፣ እንዲሁም ደግሞ ሶማሌ ክልል በምስራቅ ሐረርጌ ዞን ቦረና ክልል ያለው እነዚህ ተናቦ የማይሰሩ ከሆነ አደጋው ከባድ ነው የሚሆነው ማለት ነው። እርስ በርሳቸው ብቻም ሳይሆን ለመሃል ከተማውም ራሱ የሚጠፍ ችግር ነው የሚመጣው ማለት ነው።
የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ናቸው። የምስራቅ ኢትዮጵያ አጎራባች ክልሎች የኮሮና ቫይረስን ለመከላከል በጋራ ተቀናጅተው ለመስራት ያደረጉትን ስምምነት በተመለከተ የሚያብራሩበትን ዘገባ በአብይ ርዕስ ይዘን እንመለሳለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 5274 የላቦራቶሪ ምርመራዎች 129 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 3759 ደርሷል ሲል የሀገሪቱ የጤና ሚኒስቴር አስታውቋል። ቫይረሱ የተገኘባቸው ሰዎች 50 ሴቶችና 79 ወንዶች ሲሆኑ 85 ሰዎች ከአዲስ አበባ፣ 11 ከትግራይ፣ 10 ከሶማሌ ክልል፣ 7 ከደቡብ ክልል፣ 6 ከአማራ፣ 5 ከኦሮሚያ፣ 4 ከድሬዳዋ እና 1 ሰው ከአፋር ክልል ናቸው። በተያያዘ ባለፉት 24 ሰዓታት ውስጥ 2 በሕክምና ማዕከል ውስጥ የነበሩ ታማሚዎች ሕይወት አልፏል። በአጠቃላይ በኢትዮጵያ ቫይረሱ የተገኘባቸው እና ሕይወታቸው ያለፈ ሰዎች ቁጥር 63 ደርሷል። በሌላ መልኩ በትላንትናው ዕለት 111 ሰዎች 109 ከአዲስ አበባ እና 2 ከድሬዳዋ ያገገሙ ሲሆን በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች ቁጥር 849 መሆኑን የጤናው ሚኒስቴር ጠቁሟል። በኤርትራ ደግሞ በኮቪድ-19 የተያዙ ሰዎች ቁጥር ወደ 121 ከፍ ማለቱ ተገልጿል። ሰኔ 9 በተደረገ የላቦራቶሪ ምርመራ 12 ተጨማሪ ሰዎች ኮሮና ቫይረስ እንደተገኘባቸው የኤርትራ የጤና ሚኒስቴር አስታወቀ። 11ዱ በአዲባራ ለይቶ ማቆያ የነበሩ እንደሆኑ፣ አንዱ ደግሞ ከኢትዮጵያ ወደ አስመራ የተመለሰ ዜጋ መሆኑን የኤርትራ የጤና ሚኒስቴር ጨምሮ ገልጿል። በኤርትራ በኮቪድ-19 የተያዙ ሰዎች ቁጥር 121 ደርሷል። ከእነዚህ 39 ሰዎች ከበሽታው ሲያገግሙ 82ቱ በሆስፒታል ክትትል እየተደረገላቸው እንደሆነ የኤርትራ የጤና ሚኒስቴር አስታውቋል። በዩናይትድ ስቴትስ የፖሊስ አሰራር ለውጥ የማድረጉ ነጥብ ዛሬ በሀገሪቱ ምክር ቤት አብይ ቦታ ይዘውሏል። በሕግ መወሰኛው ምክር ቤት ያሉት ሪፑብሊካውያን ፖሊሶች በአሜሪካ መንገዶች ላይ ለሚፈጽሙት ተግባር ተጠያቂ እንዲሆኑ የሚጠይቅ የውሳኔ ሀሳብ አቅርበዋል። የሕግ መምሪያው ምክር ቤት ዲሞክራቶች ግን ፖሊሶች የሚፈጽሟቸውን በደሎች ለመገደብ የሚችል ውሳኔ ለማሳለፍ እየሰሩ መሆናቸው ታውቋል። ዩናይትድ ስቴትስ ውስጥ ፖሊሶች ጭካኔ የተመላበት የማጥቃት ተግባር ይፈጽማሉ በሚል ቁጣ ዘል ህዝባዊ ተቃውሞ ለሳምንታት ያህል ሲካሄድ ከቆየ በኋላ የሀገሪቱ ፕሬዚደንት ዶናልድ ትራምፕ በፖሊሶች አያያዝ ላይ ለውጥ እንዲደረግ የሚያስችል ትዕዛዝ ትላንት ፈርመዋል። የአሜሪካ ድምፅ ዘጋቢ ፓትሲ ኪድዋ ኩስዋራ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ባለፈው ግንቦት አጋማሽ ሚኒያፖሊስ ከተማ ውስጥ ጥቁር አሜሪካዊው ጆርጅ ፍሎይድ በፖሊስ ቁጥጥር ስር በነበረበት ህይወቱ ማለፉን ተከትሎ ዩናይትድ ስቴትስን የፖሊስ ጥቃትና ተቋማዊ ዘረኝነት ይወገድ በሚል የተቃውሞ እንቅስቃሴ ተወጥራ ከርማለች። ባለፈው ሳምንትም አትላንታ በሚገኝ የፈጣን ምግብ ቤት ሬሻርድ ብሩክስ የተባለው ጥቁር አሜሪካዊ በነጭ ፖሊስ ተተኩሶበት ህይወቱ አልፏል። ተቃዋሚዎች ምግብ ቤቱን በእሳት አጋይተውታል። ትናንትና ፕሬዝደንት ዶናልድ ትራምፕ የፖሊሶችን አሰራር የሚመለከት ማስፈጸሚያ ትዕዛዝ በህግ አስከባሪዎች ታጅበው ፈርመዋል። መጥፎ ፖሊሶች አሉ ፕሬዝደንቱ በጣም ጥቂት ናቸው። ስለዚህ የሚወሰደው የለውጥ እርምጃ የመልካሞቹን ፖሊሶች ስራ የማያደናቅፍ መሆን አለበት። ለፖሊስ የሚመደብ ገንዘብና ሌላም አቅም እንደ ማህበራዊ አገልግሎት ላሉ ሌሎች የህዝብ ደህንነት ማስጠበቂያ ዘርፎች ይዛወር የሚሉትንም ጥሪዎች ፕሬዝደንቱ አይቀበሉም።
Americans want law and order. They demand law and order. They may not say it.
አሜሪካውያን ህግና ስርዓት እንዲከበር ይፈልጋሉ ይጠይቃሉ። ገልጸው አይናገሩት ይሆናል እንጂ የሚፈልጉት እሱን ነው። አንዳንዶች የሚፈልጉት እሱን መሆኑን ላይቁ ይችላሉ ግን ይፈልጉታል።
ፕሬዝደንቱ የፈረሙት ማስፈጸሚያ ትዕዛዝ የፖሊስ ስልጣና ማረጋጋጫ እንዲኖር ያላግባብ ኃይል ተጠቅመዋል ተብለው የሚወነጀሉ ፖሊሶችን ለመከታተል እንዲቻል የመረጃ ልውውጥ አሰራሩን ማጠናከር የሚሉትን ያካተተ ነው። የአምሮ ጤናን የመሳሰሉ አገልግሎቶች እንዲጠናከሩም ይጠይቃል። ፕሬዝደንቱ በንግግራቸው የሚኒሶታ ፖሊስ ጆርጅ ፍሎይድ ላይ እንዳደረገው ያለ አንገትን አንቆ በቁጥጥር ስር ማዋል የፖሊሱ ህይወት አስጊ ሁኔታ ካልተፈጠረበት በስተቀር መከልከል አለበት ብለዋል። የመወሰኛ ምክር ቤት ውህዳን ዲሞክራቶች መሪው ሴኔተር ቻክ ሹመር ግን የፕሬዝደንቱ ማስፈጸሚያ ትዕዛዝ በቂ አይደለም ሲሉ ተችተዋል። ፕሬዝደንት ትራምፕ በንግግራቸው የዘረኝነትን ጉዳይ አላነሱም። የፕሬዝደንቱን ንግግር ተከትሎ የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ጆ ባይደን በትዊተር በሰጡት አስተያየት ተቋማዊ ዘረኝነት በህብረተሰባችን በሁሉም ዘርፍ የሚታይ ነገር ነው። በሕግ አስከባሪውም እንዲሁ ከስር መሰረቱ ነቅለን ለማውጣት ጠንክረን መስራት አለብን ብለዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በህንድና በቻይና መካከል በተፈጠረ ግጭት 20 የህንድ ወታደሮች እንደተገደሉ ተዘግቧል። ግጭቱ የተከሰተው በሂማላያ ምድረ በዳ ላይ በሚገኘው ገላዋን ሸለቆ በተባለው በምስራቅ ላዳክ ውስጥ መሆኑ ተገልጿል። በሁለቱም ሀገሮች መካከል ባለው የድንበር ጠብ እንዲህ አይነት ግጭት ሲከሰት በአምስት አስርተ ዓመታት ውስጥ ለመጀመሪያ ጊዜ ነው ተብሏል። የወታደሮቻችን መስዋዕትነት በከንቱ እንደማይሆን ለሀገሪቱ ለማረጋገጥ ወዳለው ሲሉ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በቴሌቪዥን ተናግረዋል። ስለ ግጭቱ ብዙም ግልጽ የሆነ መረጃ ባይኖርም የሁለቱም ሀገሮች ወታደሮች ከተራዘመ ጭቅጭቅ በኋላ በድንጋይና በብረት እንደተደባደቡ የህንድ ሚዲያ እንደሚለው ከሆነም አንዳንዶቹ ወታደሮች ወደ ወንዝ እንደተገፉ ተገልጿል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣኦ ሊዣን ቻይና ከህንድ ጋር በሚያዋስነው ድንበር ላይ ሌላ ግጭት እንዲኖር አትፈልግም፣ ሁለቱም ሀገሮች ችግሩን በዲፕሎማሲና በወታደራዊ መስመሮች በኩል ለመፍታት በቅርቡ እየሰሩ ነው ብለዋል። አሁን ደግሞ በተለያዩ ሀገሮች የኮሮና ቫይረስን ሁኔታ እንመለከታለን። የቻይና መዲና ቤጂንግ አዲስ የተከሰተውን የኮሮና ቫይረስ መዛመትን ለመከላከል ስትል ዛሬ አዲስ እገዳዎችን ደንግጋለች። ብራዚል የቫይረሱ መዛመት በየቀኑ እየጨመረ መሆኑን ገልጻለች። በዩናይትድ ስቴትስ በኮሮና ቫይረስ የሞቱ ሰዎች ብዛት በአንደኛው የዓለም ጦርነት ወቅት ከሞቱባት ሰዎች የበዛ ነው ተብሏል። ቤጂንግ ውስጥ ከተወሰዱት የመከላከያ እርምጃዎች መካከል በርካታ የአገር ውስጥ አይሮፕላን በረራዎችን መሰረዝ፣ ጥብቅ የአካል መራራቅ ተግባር መፈጸም፣ በአንዳንድ የመኖሪያ ሰፈሮች የሚገቡ ሰዎችን የሰውነት ሙቀት መመርመርና እንዲመዘገቡ ማድረግ ይገኙባቸዋል። የብራዚል የጤና ባለስልጣኖች በ24 ሰዓታት ውስጥ 34,918 አዲስ የቫይረሱ በሽተኞች ማግኘታቸውን ገልጸዋል። ብራዚል ውስጥ በአሁኑ ወቅት 900,000 የኮሮና ቫይረስ በሽተኞች እንዳሉ ተገልጿል። ከዩናይትድ ስቴትስ ቀጥላ ከዓለም ሁለተኛዋ ሆናለች። ቤጂንግ ባለፈው ሳምንት የቫይረሱ በሽተኞች ማግኘቷን ከገለጸች ወዲህ አሁን ቢያንስ 137 አዲስ በሽተኞች እንዳሏት ጠቁማለች። የብራዚል ፕሬዚደንት ጀር ቦልሶናሮ የበሽታውን ክብደት በማቃለል የንግድ ተቋማት በራቸውን እንዲከፍቱ ሲያበረታቱ ቆይተዋል። በቀጠናችን ኮሮና ቫይረስ ከተዛመተባቸው መላ ሀገሮች 23 ከመቶዎቹ ከሙታኑ ደግሞ 21 ከመቶዎቹ ብራዚል ውስጥ ናቸው። የቫይረሱ መዛመት መጠንም ሲቀንስ አላየንም ሲሉ የፓን አሜሪካን የጤና ድርጅት ስራ አስኪያጅ ካሪሳ ኢቴን ትናንት ገልጸዋል። ከሞላ ጎደል በመላ የላቲን አሜሪካ ሀገሮች ያለው ሁኔታም ይህ ነው በማለት ማክለዋል። ፔሩም በኮሮና ቫይረስ መዛመት ክፉኛ ተጎድታለች። የሙታኑ ቁጥር 7000 መድረሱን ትላንት አስታውቃለች። የሆንዱራስ ፕሬዚደንት ሁዋን ኦርላንዶ ሄርናንዴዝ የኮቪድ-19 በሽታ እንደያዛቸው ትላንት አስታውቀዋል። በዩናይትድ ስቴትስ ከ2.1 ሚሊዮን በላይ የቫይረሱ በሽተኞች አሉ። የሞቱት ደግሞ 117000 እንደሆኑ ጆንስ ሆፕኪንስ ያወጣው አሃዝ አመልክቷል። በመጨረሻም ዜና እረፍት። በኢትዮጵያ የቦክስ ታሪክ ውስጥ ስመጥር ከሆኑት አንዱ የነበረው ሰይፉ መኮንን ወይም በቅጽል ስሙ ጢቦ ከዚህ ዓለም በሞት ተለየ። ሰይፉ መኮንን 2 ጊዜ ሀገሩን ወክሎ በኦሎምፒክ የቦክስ ውድድር ላይ ተሳትፏል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው በዚሁ የስፖርት ሰው ህልፈት ዙሪያ አጭር ዘገባ ልኮልናል። ቀጥሎ ይቀርባል።
አንጋፋው የቀድሞ የኢትዮጵያ ብሔራዊ ቡድን የቦክስ ስፖርት ከባድ ሚዛን ተወዳዳሪ ሰይፉ መኮንን ወይም በቅጽል ስሙ ጢቦ ለበርካታ ዓመታት በኩላሊት በሽታ በሕክምና ሲረዳ ቆይቶ ከትላንት በስቲያ በተወለደ በ67 ዓመት ዕድሜው በሎስ አንጀለስ ከተማ ከዚህ ዓለም በሞት ተለይቷል። የአውሮፓውያን ዘመን አቆጣጠር በ1972 ዓ ም እና በ1976 ዓ ም በሙኒክ እና ሞንቴሪያል በተካሄደው የኦሎምፒክ ውድድር ላይ ሰይፉ ጢቦ አገሩን ወክሎ ተወዳድሯል። ሰይፉ መኮንን የቦክስ ስፖርት የጀመረው እንደ አውሮፓውያን ዘመን አቆጣጠር በ1971 ዓ ም በዳግማዊ ምኒልክ ትምህርት ቤት ተማሪ በነበረበት ወቅት ሲሆን ልምምድ ያስጀመሩትም አሜሪካዊ አሰልጣኝ ኤድዋርድ ሳይመን መሆናቸውም የዚሁ አንጋፋ ቦክሰኛ ግለ ታሪክ ያትታል። በ1973 ዓ ምትም እንደ አውሮፓውያን ዘመን አቆጣጠር በአዲስ አበባ ላይ በተካሄደው የምስራቅና መካከለኛ አፍሪካ ሻምፒዮና ውድድር ላይ በከባድ ሚዛን ለሀገሩ የወርቅ ሜዳል አስገኝቷል። ለዚህም ከቀዳማዊ ኃይለሥላሴ እጅ ሽልማት ተበርክቶለታል። ለበርካታ ዓመታትም የኢትዮጵያ ብሔራዊ ቡድን የቦክስ አሰልጣኝ በመሆንም አገልግሏል። ናይሮቢ ኬንያ በነበረበት ወቅትም የዓመቱ ምርጥ ቦክሰኛ በመሆንም ተመርጧል። ከዚያም ወደ አሜሪካ በመምጣት በስፖርት አሰልጣኝነትና የአበበ በቂላ ማስታወሻ ማራቶን መስራችና አስተባባሪ በመሆን ለበርካታ ዓመታት አገልግሏል። ይኸው አንጋፋው ስፖርት ሰው በሕክምና ሲረዳ ቆይቶ ዳግም ላይመለስ በሞት ተለይቷል። ቦክሰኛ ሰይፉ መኮንን የሁለት ልጆች አባት ነበር። በአሜሪካ ድምጽ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሰኔ 10 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
በሚኒስትር የሚቋቋሙ ተቋማት ሁሉ ፍቃድ ሳይፈልጉ ለየብቻ በዚህ አዋጅ መሰረት ከዊቁና ከሰውነት አግኝተዋል።
እግዚአብሔርን ለማምለክ እና ለማመስገን የምንችልበት ሁኔታ ነው የተፈጠረልን። ስለዚህ በጣም ደስ ብሎናል።
የሰማችኋቸው ኡስታዝ አህመዲን ጀበል እና ፓስተር ሃንፍሬ አሊጋዝ ናቸው። በቅርቡ የህዝብ ተወካዮች ምክር ቤት ስላጸደቃቸው የእምነት ተቋማትን የሚመለከቱ አዋጆች ከተናገሩት የተወሰደ ነው። ዘገባው በሁለተኛው አጋማሽ ይቀርባል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በምስራቅ ኢትዮጵያ ተጎራባች ክልሎች የኮሮና ቫይረስን ለመከላከል በጋራ ተቀናጅተው ለመስራት ተስማሙ። በአካባቢው ለሶስት ቀናት ጉብኝት ሲያደርጉ የነበሩት የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በሶማሌ ክልል ደዋሌ ለይቶ ማቆያ ያለውን መጨናነቅ ለማስቀረት በለይቶ ማቆያው ያሉ 97 የኮሮና ቫይረስ ያለባቸው ሰዎች ወደ ሌሎች አካባቢዎች እንዲሄዱ መወሰኑንም አስታውቀዋል። አዲስ ቸኮል ተጨማሪ ዘገባ አለው።
በምስራቅ ኢትዮጵያ የሚገኙ የሶማሌና ሐረሪ ክልሎች እንዲሁም የድሬዳዋ አስተዳደርና በኦሮሚያ ክልል ለምስራቅ ሐረርጌ ዞን የኮሮና ቫይረስን ለመከላከል ያካባቢውን የህዝብ ለህዝብ ትስስር ጥብቅነት ግምት ውስጥ በማስገባት ተቀናጅተው ለመስራት ተስማምተዋል። በአራቱም አጎራባች ክልሎች ጉብኝት ሲያደርጉ የነበሩት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ስለ ስምምነቱ ይህን ብለዋል።
እንግዲህ አሁን መታየት ያለበት እነዚህ ኮቪድ በሽተኞች አንድ ቦታ ከተገኙ ሌላ ቦታ የሚሄዱ ከሆነ ያው ንክኪው ስላለ በሄዱበት ቦታ በሽታው ሊባዛ ይችላል ማለት። ስለዚህ ክልሎች መናወብ አለባቸው። በተለይ ደግሞ አሁን ሐረሪ ክልል አለ፣ የድሬዳዋ ከተማ መስተዳድር አለ፣ እንዲሁም ደግሞ ሶማሌ ክልል፣ ምስራቅ ሐረርጌ ዞን በኦሮሚያ ክልል ያለው እነዚህ ተናቦ የማይሰሩ ከሆነ አደጋው ከባድ ነው የሚሆነው ማለት ነው። እርስ በርሳቸው ብቻም ሳይሆን ለመሀል ከተማውም ራሱ የሚተርፍ ችግር ነው የሚመጣው ማለት ነው። ስለዚህ አንድ ቲምም አቋቁመናል አሁን እንዲናበቡ ለማድረግ መረጃ መለዋወጥ አንዱ ትልቁ ስራ ነው። በአንድ ቦታ የተገኘውን ለምሳሌ በሽተኞች ከአንድ ወደ አንዱ ይሄዳሉ፣ ኳራንቲን ከአንድ ወደ አንድ ቦታ ይሄዳሉ። እሱ መረጃ መለዋወጥ ብዙ ሰዎች በዚህ ከጅቡቲ የመጡት እነዚህ ክልሎች ላይ ነው ራሳቸውን ዲስትሪቢዩት የሚያደርጉት። የት እንደሚሄዱ ቤተሰቦቻቸው የት እንዳሉ በደንብ መናገር አስፈላጊ ስለሆነ መረጃ መለዋወጥ ጥሩ ነው። ከዛ ውጭም ግን ባለሙያዎችን አንድ ቦታ ደህና ባለሙያ ካለ አንድ ቦታ ደግሞ የለም መቀየር አለባቸውም። አንድ ቦታ ላይ ሕክምና ማዕከሎች ከሞሉ አንድ ቦታ ላይ ደግሞ ብዙ ላይ ሆኑ ስለሚችሉ መረጃ በመለዋወጥ አብሮ መስራትና እንደ አንድ ኮሪደር እንደ አንድ ቀጠና አብሮ መስራት አስፈላጊ ይሆናል።
ከክልሎቹ ባሻገር የፌዴራል ተቋማትም የኮሮና ቫይረስ እያስከተለ ያለውን ኢኮኖሚያዊና ማህበራዊ ችግሮች ለመቅረፍ ተቀናጅተው መስራት አለባቸው ብለዋል። ከዚህ ባሻገር በደወሌ ለይቶ ማቆያ ጉብኝት አድርገው የነበሩት ሚኒስትር ዴኤታው የለይቶ ማቆያው የተጨናነቀ መሆኑን ገልጸው ለዚህም በለይቶ ማቆያው ያሉ የኮሮና ቫይረስ ያለባቸው ህሙማን ወደ አራቱ ክልሎች እንዲሄዱ መወሰኑን አስታውቀዋል።
97 የሚሆኑ ትላንት ሆነ ያየ ናቸው። አነስ ያለ ቦታ ላይ እንደው አመች ያለውን ቦታ ላይ ነው የቆዩ ያሉት። ወደ 325 አካባቢ የሚሆኑ ደግሞ ሞስት ፕሮባብሊ ፖዚቲቭ ሊሆኑ የሚችሉ ንክኪ ያላቸው አንድ ቦታ ላይ ነው ያሉት። እነሱም አስቸኳይ እርዳታ ያስፈልጋቸዋል። ከዛ ውጭም ደግሞ ገና እንደገቡ ወደ 700 የሚሆኑ ሰዎች አንድ ቦታ ላይ የተከማቸው አለ። እሱም የራሱ የሆነ ብዙ ችግሮች ሊያስከትል ይችላል። ስለዚህ በአስቸኳይ አሁን እንሰራለን ብለን ያሰብናቸው ነገሮች አንደኛ 97 የሚሆኑ ፖዚቲቮችን ኢሚዲየትሊ ነገ እናወጣቸዋለን። ከዛ ማለት ነው እነሱም አራቱም ክልሎች ሼር ያደርጋሉ ብለን አስቀምጠናል። ግማሹ ወደ ጅግጅጋ ራሱ ሕክምና ሰንተር ስላላቸው እዚያ ውስጥ ነው ስላለ፣ ሌላውን ድሬዳዋ እንዲሁም ሐረሪ ክልልና ምስራቅ ሐረርጌ ዞን ውስጥ በየቦታቸው ያው የመጡበት ቦታ ስላለ እዛ እንዲሄዱ ወስነናል። እሱ ከነገ ጀምሮ ይደረጋል ማለት ነው።
ከነኚህ ባሻገር ለቫይረሱ ተጋላጭ ናቸው የተባሉ 325 ሰዎች አስቸኳይ ምርመራ ተደርጎላቸው ነጻ የሆኑት ወደ የትውልድ አካባቢያቸው፣ ሌሎቹ ደግሞ ወደ ለይቶ ማቆያዎች እንዲገቡ ይደረጋል ብለዋል። የሶማሌ ክልል የኮሮና ቫይረስን በመከላከል ረገድ ጥሩ ጥረት እያደረገ መሆኑን የገለጹት ዶክተር ደረጀ ከአቅሙ በላይ የሆኑበትን ጉዳዮች በትብብር መፍታት ይገባል ብለዋል። እስከ ሐምሌ ድረስም ወደ ሀገራችን የሚገቡ ሌሎች በርካታ ከስደት ተመላሾችም ሊኖሩ ይችላሉ ብለዋል። ከዚህ አንጻር የደወሌ ለይቶ ማቆያ መስፋፋት ያለበት መሆኑን ያሰመሩበት ዶክተር ደረጀ የለይቶ ማቆያዎችን ግንባታ በባለቤትነት የያዘው የሰላም ሚኒስትር ተወካዮች ወደ አካባቢ መጥተው የመስፋፋቱን ስራ ይሰራሉ ብለው እንደሚጠብቁ ገልጸዋል። የሶማሌ ክልል ባለፈው ሳምንት በአንድ ቀን ብቻ 55 የኮሮና ቫይረስ ያለባቸው ሰዎችን ከደወሌ ለይቶ ማቆያ ማግኘቱን ተከትሎ የድጋፍ ጥያቄ ማቅረቡን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት የፌዴሬሽን ምክር ቤት ስድስተኛው አገር አቀፍ ምርጫ እስኪከናወን ያለው መንግስት በስልጣን ላይ እንዲቆይ ያስተላለፈው ውሳኔ ፖለቲካዊ ነው ሲል ባልደራስ ለእውነተኛ ዴሞክራሲ የተሰኘው ፓርቲ ከሰሰ። ከመስከረም 30 2013 በኋላ ሰላማዊ ሰልፍ እንደሚጠራም አስታውቋል። ፓርቲው ይህን በተመለከተ ባወጣው መግለጫ የፌዴሬሽን ምክር ቤት ሰኔ 3 2012 ዓ.ም ያሳለፈው ውሳኔ በህግ ትርጉም ሽፋን የፖለቲካ ውሳኔ የተሰጠበት ሂደት ነው ሲል የምክር ቤቱን ውሳኔ ነቅፏል። መለስካቸው አመሃ ዝርዝር አለው።
በምክር ቤቱ ውሳኔ ላይ የፓርቲው ስራ አስፈጻሚ ሰፊ ክርክር እንዳደረገ የሚያስታውሰው መግለጫ የፌዴሬሽን ምክር ቤት ሰኔ 3 ቀን 2012 ዓ.ም ያሳለፈው ውሳኔ በሕግ ትርጉም ሽፋን የፖለቲካ ውሳኔ የተሰጠበት ሂደት ነው ሲል የምክር ቤቱን ውሳኔ ይነቅፋል። አክሎም ከመነሻው ገዢው ፓርቲ ለሀገራችን የሚጠቅም አማራጭ ያላቸውን የፖለቲካ ፓርቲዎች ሙሉ በሙሉ ከሂደቱና ከውሳኔው አግልሏል ሲልም ያማርራል። ውሳኔው የተሰጠውም የስርዓቱ መጠቀሚያ ነው ባለው የሕገ መንግሥት ጉዳዮች አጣሪ ጉባኤና ለአዲስ አበባና ለድሬዳዋ ውክልና በነፈገው ፌዴሬሽን ምክር ቤት ብቻ መሆኑን ይናገራል። በባልደራስ አስተያየት ይህ ውሳኔ ሀገሪቱ ያለችበትን ውስብስብ ወቅታዊ ሁኔታ ያላገነዘበና በቀጣይም ከባድ አደጋ የሚጋብዝ አካሄድ ነው። ቪኦኤ ይህ የፓርቲው ግንዛቤ በምን መሠረት ላይ የቆመ እንደሆነ እንዲያስረዳ የባልደራስ ለእውነተኛ ዴሞክራሲ ፓርቲን ሊቀመንበር አቶ እስክንድር ነጋን ጠይቆት ነበረ።
ፌዴሬሽን ምክር ቤት የህግ ትርጉም እንዲሰጥ ሀሳብ ቀርቦለት የህግ ትርጉምም ለማድረግ ምሁራን ሰብስቦ ካነጋገረ በኋላ መጨረሻ ላይ ግን የፖለቲካ ውሳኔ አሳልፏል። ሰጥቶ የፖለቲካ ውሳኔ ለገዢው ፓርቲ ከመስከረም 30 በኋላ ማለትም ስልጣን ዘመኑን ዳግም ሰጥቶ በስልጣን ዘመን ካበቃ በኋላ ስልጣኑ ሳይገደብ እንዳልተወሰነ ጊዜ በስልጣን እንዲቀጥል የሚያደርግ ነው። ይሄ ደግሞ ሀገራችን ከህወሓት ውድቀት በኋላ የጀመረውን የሽግግር ሂደት ለዲሞክራሲያዊ ስርዓት የምናደርገውን ሂደት ፈጽሞ ሙሉ ለሙሉ የሚያጠፋ ነው። ሂደቱ ብዙ ችግሮች ያሉበት ነው። ግን ሙሉ ለሙሉ የነበሩ ተስፋ አጨለመም ነበር። ግን አሁን በዚህ መንገድ እስከ መጨረሻ የሚቀጥል ከሆነ ተስፋው ሙሉ ለሙሉ የሚያጨልም ሆኖ ያገኘ ነው እና በዚህ ሁኔታ ሀገርን ሰላም ሊኖር ማድረግ አይቻልም። ከዚህ ፓርቲ ላለፉት 30 ዓመታት ሀገሪቷን በበላይነት ባስተዳደርበት በገዛበት መንገድ ሊቀጥል አይችልም እና እንደ ሀገር ከፍተኛ ኪሳራ ላይ ከፍተኛ ጉዳት ላይ እንወድቃለን የሚል እይታ ነው ያለ።
ባልደራስ በወጣው መግለጫ የመፍትሄ ሀሳቦች ያላቸውንም ደርድረዋል። ሁሉን ኃይሎች ያላቸውን አካላት ያሳተፈ መፍትሄ አፈላላጊ ጉባኤ እንዲካሄድ፣ የባለሙያዎች ባላደራ መንግሥት እንዲቋቋም የሚሉና የመሳሰሉ ነጥቦች በመፍትሄ ሀሳቡ ላይ ተመልክተዋል። መንግሥት በያዘው መንገድ የሚቀጥል ከሆነ ግን ከመስከረም 30 2013 በኋላ ሰላማዊ ሰልፍ እንደሚጠራ ባልደራስ ያስጠነቅቃል። የሰላማዊ ሰልፉ ጊዜ በግልጽ ለምን አልተቀመጠም የሚል ጥያቄ ለሊቀመንበሩ ለእስክንድር ነጋ ቀርቦለታል።
መስከረም 30 በፊት ገዢው ፓርቲ አሁን ያሳለፈውን ውሳኔ በጥሞና መርምሮ ማሻሻያ ያደርጋል የሚል ነው። ለዛ ጊዜ የሚሰጠው እንፈልጋለን። እዚህ መፍትሄ ሀሳብ ለማቀረብ ነው። ውስጥም በውጭ ለሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ዓለም አቀፉ ማህበረሰብ፣ ሀገር ነገር ያለው ህዝብ ሊማጸነው እንዲመክረው ጥሪ ያቀርበናል። ስለዚህ እስከዛ ድረስ መጠበቅ አለብን። አይ ይህንን ተማጽኖ ይህንን ምክር አልቀበልም ብሎ ግን ከመስከረም 30 በኋላ አሁን ባስቀመጠው አቅጣጫ የሚሄድ ከሆነ ግን ዝም ብለን እጃችን ማጣጥፈን ልናቸው አይገባም። እንግዲህ ምንድን ያስብ ነው ከዛ በኋላ መቼ ነው ሰላማዊ ሰልፍ ስለሆነ መቼ ይደረግ የሚለው እዛም ላይ ቅድመ ሁኔታዎች አስቀምጠናል። የመጀመሪያው ቅድመ ሁኔታ ምንድን ነው? የኮሮና ወረርሽኝ ሰላማዊ ሰልፉ በመደረጉ የሚስፋፋበት ሁኔታ መኖር የለም የሚልም ቅድመ ሁኔታ አስቀምጠናል። ስለዚህ ሰላማዊ ሰልፉ የሚደረገው የኮሮና ወረርሽኝ አደጋ በቀነሰበት ሁኔታ ሙሉ ለሙሉ እንኳን ባይጠፋ ከፍተኛ አደጋ ደስ በማይችልበት ሁኔታ መሆን አለበት። ይህንን ከባለሙያዎች ምን አስቀምጠናል። አንዱ እንደገና ደግሞ ከመስከረም 30 በኋላ እንደዚሁ የኢትዮጵያን አንድነትና ሰላም መረበሽ ማናጋት የሚፈልጉ ጽንፈኛ ኃይሎች አሉ። እነሱም አጋጣሚውን እንዳይጠቀሙበት ቀዳዳ በማይከፍት መንገድ መሆን አለበት ብለን አስቀምጠናል።
ጠቅላይ ሚኒስትር አብይ አህመድ ሰኔ 1 ቀን 2012 ዓ.ም በተወካዮች ምክር ቤት ተገኝተው ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች መልስ መስጠታቸው አይዘነጋም። በዕለቱ ከተነሱ ጥያቄዎች መካከል በምርጫ ዙሪያ ለተነሳው ጥያቄ ምላሽ ሰጥተው ነበረ። በመልሳቸው እንዳስገነዘቡት የምርጫ ቦርድን ጥያቄ መሠረት ያደረገ ሕጋዊ ምላሽ እንደሚሰጥ ነበር ያስረዱት። አክለውም የኮሮና ቫይረስ ዋናው እንቅፋት መሆኑን አስታውሰው ሁሉም ፓርቲዎች ጉዳዩን በትዕግሥት እንዲይዙት ጠይቀው ነበረ።
የሚፎካከሩ ፓርቲዎች ትንሽ ትዕግስት አድርገው ለጥቂት ወራት ዝግጅት አድርገው በሚሰጠን ጊዜ ገደብ ውስጥ ምርጫ ቦርድ ተዘጋጅቶ ሁሉም አክተር የሚያምንበት የሚስማማበት ዴሞክራሲያዊ ምርጫ አድርገን በምክር ቤት ውስጥ ሁሉም ድምፆች የሚሰሙበት ምክክሮች ይበልጥ በኃላፊነት ስሜት የሚደረጉበት ዴሞክራሲያዊ ውይይት መሰረት የሚይዝበት ኢትዮጵያ ዴሞክራሲ ለመገንባት የሚያስችል ፋውንዴሽን ያላት አገር መሆኗን የሚያሳይ እና የሚያረጋግጥ ምርጫ ብናካሄድ ለሁላችን ጠቃሚ ስለሆነ ለጥቂት ወራት ብለን ብዙ ዓመት ዋጋ ወደሚያስከፍል አላስፈላጊ ነገር ሳንሄድ በሕግ አግባብ ጉዳዩን ብናየው ለሁሉም የኢትዮጵያ ሕዝቦች የሚጠቅም ለፓርቲዎች የሚጠቅም ኢትዮጵያም ያላትን ናሽናል ኢንትረስት ለማሳካት የሚያግዝ ይመስለኛል።
የፌዴሬሽን ምክር ቤት ውሳኔውን ካስተላለፈ በኋላ የተቃውሞ ድምፅ ካሰሙት መካከል የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ ህወሓትና ባልደራስ ለእውነተኛ ዴሞክራሲ ይገኙበታል። ህወሓት በክልሉ የተናጠል ምርጫ ለማካሄድ መወሰኑም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ትግራይ ክልልን ከኢትዮጵያ ገንጥሎ ሀገር ለማድረግ መስራት ዋና ዓላማና ግቡ ያደረገ ፓርቲ የመስራች ጉባኤውን አካሄደ። ራሱን የትግራይ ነጻነት ፓርቲ ብሎ የሰየመው ይህ ፓርቲ ባለፈው ቅዳሜና እሁድ በመቀሌ ከተማ የመስራች ጉባኤውን በማካሄድ የፓርቲው ህገ ደንብና ፕሮግራምን በማጽደቅ መሪዎቹን መርጧል። በፓርቲው ፕሮግራምና ተያያዥ ጉዳዮች ላይ ሙልጌታ አጽብሃ የፓርቲው ሊቀመንበር አቶ ግርማይ በርሀን አነጋግሯል።
የትግራይ ነጻነት ፓርቲ ውድብ ናጽነት ትግራይ ከሌሎች ፓርቲዎች በምንድን ነው የሚለየው በሚለው እስኪ እንጀምር።
የትግራይ ነጻነት ፓርቲ ከሌሎች የትግራይ ፓርቲዎች የሚለይበት ዋናው ነጥብ ትግራይን ሀገር ለማድረግ በግልጽ እንደ ዓላማ አንግቦ የተነሳ ድርጅት መሆኑ ነው። እስካሁን በትግራይ የታዩ ድርጅቶች ትግራይን ሀገር እናደርጋለን ብለው የተነሱ አይደሉም።
ይህንን ዓላማ እንድትይዙ እንደ ፓርቲም ለዚህ ጉዳይ እንድትቋቋሙ ያደረጋችሁ ዋና ምክንያት ምንድን ነው?
እንግዲህ መነሻው ትግራይ ታሪክም ነው የትግራይ ፍላጎትም ነው። ከታሪክ ስንነሳ ትግራይ ትልቅ ሀገር ነበረች፣ የትልቅ ስልጣኔ ባለቤት ነበረች። ይሄ ስልጣኔም የአክሱም ስልጣኔ ተብሎ የሚታወቀው ነው። የአክሱም ስልጣኔ በተለያዩ የውጭና የውስጥ ምክንያቶች ከወደቀበት ጊዜ ጀምሮ ግን ትግራይ የገባችበት ሁኔታ የቁልቁለት መንገድ ነው ማለት ይቻላል። አንድ ያጣነው ነገር አለ ማለት ነው። ምንድን ነው እሱ? እስካሁን ያላገኘ ነው። በድርጅታችን እምነት ከፍተኛ ስልጣኔ ያስመዘገብነው በነጻነት ትግራይ ማዕከል የሆነችበት መንግስት በኖረበት ዘመን ነው። የቁልቁለት ሂደት ውስጥ የገባ ነው ደግሞ ነጻነታችንን አጥተን በሌሎች ገዢዎች ተጽዕኖ ስር የገባንበት ወደ ኋላ ላይ ጭራሽ ሙሉ በሙሉ በሌሎች ገዢዎች ቁጥጥር ውስጥ የገባንበት ሁኔታ በመፈጠሩ ነው። ስለዚህ ከዚህ ተነስተን መያዝ የምንችለው አቋም ወደ ራሳችን ሉዓላዊነት እንመለስ የሚል ነው። ስለዚህ አንዱ መነሻችን ታሪክ ነው ማለት ነው። ሁለተኛው መነሻችን አሁን ላይ ቆመን ራሱ ስናየው የትግራይ ሕዝብ ፍላጎት አሁን ባለችው ኢትዮጵያ ውስጥ ሊሟላ ይችላል የሚለው ጥያቄ ነው። በእኛ እምነት ሊሟላ አይችልም። ሊሟላ የማይችልበት ምክንያት ምንድን ነው ብለን ስንነሳ ኢትዮጵያ ውስጥ የተለያዩ የፖለቲካ ኃይሎች አሉ። ኢትዮጵያን የአንድ ማንነት ሀገር የማድረግ ሙከራ፣ ሁለተኛው ኢትዮጵያ የተለያዩ ብዝሃነት ያለባት ሀገር ሆና ይህም ብዝሃነት ተቀብላ በኩልነት ላይ ተመስርታ አገር መሆን አለባት የሚል ነው። በሶስተኛ ደረጃ ልናስቀምጠው የምንችለው ጨርሶ አህዳዊም ባይሆን ጨርሶ ጨፍላቂም ባይሆን የተወሰኑ የኢትዮጵያ ብሔሮች ወይም ብሔረሰቦች ትልቅ ናቸውና እነሱ ዋናውን ድርሻ ይዘው ሌላው በዙሪያቸው አጫፋሪ ሆኖ የሚኖርበት ሀገር የመፍጠር ሙከራ ያለበት ሀገር ነው። ስለዚህ እነዚህ ሶስት አይነት አስተሳሰቦች ኢትዮጵያን እስካሁን ድረስ የግጭት ማዕከል አድርገዋት ቆይተዋል። የእነዚህ አስተሳሰቦች ፍጭት ቀጣይ ነው። ፍጭቱን ደግሞ በዴሞክራሲያዊ መንገድ ማስኬድ ከባድ ነው። ምክንያቱም ዴሞክራሲያዊ መንገድ እንዲኖር የሚያግባባ በሀገርነት ዙሪያ አስተሳሰብ መኖር አለበት። ኢትዮጵያ የሚያግባባ የሀገርነት አስተሳሰብ መፍጠር ያልቻለች ሀገር ነች። የትግራይ ሕዝብ በታሪክም ትልቅ ስልጣኔ የነበረው እና የስልጣኔ ጮራን ምንነት የሚያውቅ ወደዛ መመለስ የሚፈልግ ነው። ይህን ለማምጣት ሰላም ያስፈልገዋል። ተቋሞችን መገንባት መቻል አለበት። በዚህም ዴሞክራሲን ማምጣት መቻል አለበት። ይህን ለማድረግ የግዴታ የራሱን ሀገር መገንባት አለበት።
ለሶስት ሺህ ዓመታትን የተገነባውን አስተሳሰብ እንዴት አሁን መጥታችሁ እናንተ እንደ ፓርቲ ከሌላው የኢትዮጵያ ሕዝብ እንዴት ልትለዩ ትችላላችሁ?
መጀመሪያ የኢትዮጵያ የሶስት ሺህ ዓመት ታሪክ የሚባለው ላይ እኛ ያለን ግንዛቤ ትክክል አይደለም የሚል ነው። 3000 ዓመት የሚሞላ ታሪክ ያላት ኢትዮጵያ የለችም ብለን ነው የምናምን። አክሱማውያን ኢትዮጵያ የምትባል በአሁኗ ሱዳን ውስጥ የነበረች ሜሮ የምትባል ግዛትን ያስገበሩ እንጂ ኢትዮጵያውያን አይደሉም። አክሱማውያን ኢትዮጵያውያን አይደሉም ብለን ነው የምናምን። ስለዚህ ኢትዮጵያ 3000 ዓመት ታሪክ ነው ያላት፣ አክሱም ኢትዮጵያ ናት የሚለውን አንቀበልም። በአጋጣሚ አክሱም የምትባለው ከተማ የአሁኗ ኢትዮጵያ ውስጥ ስለተገኘች የአሁኗ ኢትዮጵያ 3000 ዓመት ታሪክ አላት የሚለውን መሰረት የለውም። ስለዚህ የትግራይ ሕዝብ ይቻ አሁን የምንኖርባት ኢትዮጵያ በ19ኛው ክፍለ ዘመን መጨረሻ አካባቢ የተቋቋመችው ኢትዮጵያ ውስጥ ማዕከልነት ያለው ኮርቶ የሚኖር ተከብሮ የሚኖር ህዝብ ሆኖ ያውቅ። በተወሰነ ደረጃ ይሄን ሊያገኘ ቻለው ከመራራ የትጥቅ ትግል በኋላ በተገኘ ፌዴሬሽን ቅርጽ ያዘ ኢትዮጵያ ውስጥ ነው። ይሄ ኢትዮጵያ ደግሞ 20 ምናምን አመት የቆየ ኢትዮጵያ ነው። ትግራይ ግዛትና በተጋሩ ህልውና ላይ አደጋ ሲቃጣ እያየን ነው። እሱን እየተከላከልን ያለን
እርስዎ እንዳነሱት ትጥቅ ትግል ተካሂዷል 17 ዓመታት። በዚህ ትጥቅ ትግል ደግሞ ወላጆቻችሁ፣ ወንድሞቻችሁ መስዋዕት ከፍሏል በተለያዩ የኢትዮጵያ ክፍሎች። ይህንን የእነሱ መስዋዕትነት ግን መክዳት አይሆንም?
ባለፈው የተካሄደው 17 ዓመት የትጥቅ ትግል መነሻው ምንድን ነው የሚለው ማየት ነው ይህን ጥያቄ ለመመለስ የሚያግዘን። መነሻው ያኔ ትግራይ በከፍተኛ ጭቆና ውስጥ ስለነበረች፣ ከዛም በፊት ቀዳማዊ ወያኔ እንደነበረ ታስታውሳለህ። ስለዚህ የነዛ ትግሎች መነሻ ትግራይ ኢትዮጵያ ውስጥ ስላልተመቻት ነው። ትግራይ ኢትዮጵያ ውስጥ የነበራትን የታሪክ ከፍታ አጣ፣ በከፍተኛ ቁልቁለት ወርዳ ድህነት ውስጥ ድንቁርና ውስጥ ስለተዘፈቀች፣ ከዛም አልፎ ረሃብ ቸነፈር የሚታይባት አገር ስለሆነች፣ ይሄ መሯቸው ይሄ ነገር መወገድ አለበት ብለው ቁርጠኛ የሆኑ ልጆቿ የጀመሩት ትግል ነው። ሶ ያ ትግል በዋናነት ትግራይን የማዳን ትግል ነው እንጂ የኢትዮጵያን የማዳን ትግል ተደርጎ መወሰድ የለበትም። ስለዚህ ያን ትግል የመሩ እዛ ትግል ላይ የተለያየ አስተዋጽኦ ያደረጉ አካላት መነሻቸው ትግራይን ማዳን ነው። ትግሉ ሄዶ ድል ካረገ በኋላ የመጣው ነገርም ትግራይ ሀገር መሆን የለባትም የሚል አይደለም። ምክንያቱም ከድል በኋላ የተጻፈው ህገ መንግስት አይደለም ለትግራይ ለሌሎቹ የኢትዮጵያ ብሔሮችና ብሔረሰቦችም ከፈለጉ አገር መሆን እንደሚችሉ ያረጋገጠ ህገ መንግስት ነው። ያ ህገ መንግስት እንደዛ እንዲሆን የተደረገበት ምክንያት ምንድን ነው? የትግራይን ትግል ያካሄዱ ወገኖች ኢትዮጵያን እንደ አዲስ እንሞክራት ነው እንጂ ያሉት ምርጫችን ኢትዮጵያ ብቻ ነች አይደለም ያሉ። አሁን ኢትዮጵያን እንደ አዲስ እንሞክራትና የምትስማማ የምትመች ከሆነች እሰየው፣ ካልሆነ ግን ህገ መንግስታዊ መብታችንን ተጠቅመን ትግራይን ሀገር ማድረግ እንችላለን የሚል ትግል ነው ለውጤት የበቃው። እዛው ላይም ህወሓት ራሱ ትግራይን ሀገር ለማድረግ ነው የተነሳው ተብሎ በመሀል ሀገር ሰዎች ሲወቀስ ነው የኖረው፣ እስካሁንም ድረስ ይወቀሳል። የወላጆቻችን ከየቤተሰቡ የተሰዉ ወገኖቻችን፣ ወንድሞቻችን፣ እህቶቻችን ጥያቄ የነበረው ትግራይን የማዳን አስፈላጊ ከሆነም ትግራይን ሀገር የማድረግ ነው የነበረው። አሁንም ተመልሰን ልክ እናንተን ወደ ትግል የገፋችሁ የትግራይ የግዛት አለመጠበቅ፣ የትግራይ ልጆች ህይወት ንብረት አለመጠበቅ እየታየ ነው ኢትዮጵያ ውስጥ በግልጽ አፍጦ። ስለዚህ ተመልሰን እናንተን ወደ ትግል ወደ አስገባችሁ ሁኔታ ውስጥ ነው የገባ ነው። ስለዚህ የእናንተ ትግል እንሞክረው ያለው ኢትዮጵያ የሚረባ ነገር ስላላመጣ ልክ እናንተም እንዳስቀመጣችሁት የቀረን አማራጭ የራሳችንን ጎጆ ቀልሰን ይችን ትግራያችንን ሀገር አድርገን በሙሉ ነጻነት በራሳችን አቅም የምንፈልገውን ጉዞ መጀመር ነው ነው እያልን ያለ ነው እንጂ
የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ጋር የተዛመደ ነው፣ የተዋለደ ነው፣ አብሮ የመኖር ባህል ያዳበረ ህዝብ ነው። ይህንን ህዝብ ይቀበለናል ብላችሁ ታምናላችሁ? ይህንን ሀሳባችሁ የእናንተ
የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ጋር አብሮን የኖረው ትክክል፣ ለረጅም ዘመን አብረን ኖረናል። በዚህ ምክንያትም ተጋብተናል፣ ተዋልደናል። ይሄ ነገር ትግራይ ሀገር ስትሆን ይቋረጣል ወይ ነው ጥያቄው መሆን ያለበት። አይቋረጥም፣ ይቀጥላል። አብረን ስለኖርን አይደል የመጣው? በሂደትም አብረን ነው የምንኖረው። ኢትዮጵያ ውስጥ ካሉ ህዝቦች ጋር አይደለም፣ ዓለም ራሷም ወደ አንድ መንደርነት እየመጣች ነው። ኢትዮጵያውያን አውሮፓውያንን እያገቡ አይደለም እንዲያውም። ስለዚህ ይቀጥላል። ይሄ እዚህ ላይ ስጋት መፈጠር ያለበት አይመስለኝም። ስለተጋባን አብረን ስለኖርን ግን ለዘላለሙ አብረን መኖር አለብን ወይ ነው ጥያቄ። ለዘላለሙ አብረን እንድንኖር የሚያደርገን እስካሁን የመጣንበት ሂደት ከተስማማን ከተመቸን ለሁላችንም ነው። ይሄ የለም፣ አልታየም። ወደፊትም አብሮ ሊያኖረን የሚችል ሁኔታ ስለሌለ ህዝባችንን ካስረዳ ነው ይቀበለናል። ለምን አይቀበልንም? ህዝባችን የሚፈልገው ሰላም፣ ልማት፣ ዴሞክራሲ ነው እንጂ ኢትዮጵያዊነትን ብቻ አይደለም የሚፈልገው። ኢትዮጵያዊነትን የሚፈልገው ይህን እስከሰጠው ድረስ ነው። እስካሁን ድረስ አልሰጠውም፣ ወደፊትም እንደሚሰጠው ምንም ማረጋገጫ የለም። ስለዚህ የራስህን ሀገር ፈጥረህ በራስህ ፍላጎትና በራስህ አቅም ሰላምህን፣ ዴሞክራሲህን፣ ልማትህን ማምጣት ነው የሚሻልህ ስንለው ለምን አይቀበልም? አሁንም እኮ ራሱ ይብዛ የሚነስም እንደ ሀገር ነው ትግራይ እየኖረች ያለችው እንጂ ኢትዮጵያ ውስጥ ያለው ሁኔታ ትግራይን ወደ አደጋ የሚገፋ ትግራይን ለማጥፋት የሚንቀሳቀስ ሆኗል። በግልጽ እሱን እየመከትን እንደ ሀገር ነው እየኖርን ያለ ነው። ተጨባጭ ነገሩ ወይም እየተፈጠረ ነው ያለ።
ቀደም ብለው በተነሱ ሀሳቦች ተቃውሞ ያላቸው በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች በቅርቡ አነጋግረን የምናቀርብ መሆኑን እንገልጻለን። ለአሜሪካ ድምጽ ሙልጌታ አጽቡሃ መቀለም።
ሙልጌታ ጽባሃን ለዘገባው እናመሰግናለን። በዘገባው ላይ እንደተጠቀሰው በዚህ ጉዳይ ላይ የሌሎችን ሰዎች አስተያየት አካቶ ተጨማሪ ዘገባ በቅርቡ ያስደምጠናል። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአሃዱ ራዲዮ 94.3 ላይ ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ኢትዮጵያውያን በአሜሪካ በዛሬው ኢትዮጵያውያን በአሜሪካ ዝግጅታችን ሳምንት ወደ ጀመርነው ወደ ዋሽንግተን ዳላስ ኢንተርናሽናል እና ወደ ሬጋን ናሽናል አውሮፕላን ማረፊያዎች እንወስዳችኋለን። በኮሮና ቫይረስ ወረርሽኝ የተነሳ በአሜሪካ አየር መንገዶች ላይ በደረሰው የኢኮኖሚ ቀውስ ምክንያት ስራቸውን ላጡትና ስራም ላይ ሆነው ስለወደፊቱ የስራ ዋስትናቸው ስጋት ስላደረባቸው ኢትዮጵያውያን የተዘጋጀ ዘገባ ነው። ተከታዩ ክፍል ዛሬ ይቀርባል። ደረጀ ደስታ ነው ያዘጋጀው።
ያው ሁሉም አሁን ትኩረቱ በሽታው ላይ ነው። በቃ በሽታው እስከ መቼ ይቀጥላል? እንዴትስ ነው ሊወገድ የሚችለው? በዚህ አይነት ሁኔታ እስከ መቼ ነው መቀጠል የሚቻለው የሚለውን ነው እንግዲህ የምንነጋገረው። ወቅታዊ አጀንዳው ይሄ ነው።
አዎ፣ ኮሮና ብዙ እያነጋገረ ነው። የሰማናቸው በዋሽንግተን ዳላስ ኢንተርናሽናል አውሮፕላን ማረፊያ የሚሰሩትን አቶ ግርማሽ ፈራውን ነበር። ባለፈው ሳምንት በኮሮና ቫይረስ ሳቢያ በአየር መንገዶች ላይ በደረሰው የኢኮኖሚ ቀውስ በአውሮፕላን ማረፊያዎችና በአየር መንገዶች በሚሰሩ ኢትዮጵያውያን ሰራተኞች ላይ የደረሰውን ከስራ የመቀነስ ችግር ለመቃኘት ሞክረናል። ሳምንት እንደተመለከትነው በቅነሳው በአብዛኛው የተጎዱት በየአውሮፕላን ማረፊያዎቹ ለተለያዩ ድርጅቶች ተቀጥረው የሚሰሩ ሰራተኞች እንጂ ለአየር መንገዶች በቀጥታ የሚሰሩትን ሰራተኞች ያልተመለከተ መሆኑንም ተመልክተናል። ይሁን እንጂ ከአየር መንገዶቹ ባለስልጣናት በመውጣት ላይ የሚገኙ መግለጫዎች የአየር ትራንስፖርት ዘርፍ በጠቅላላው ብርቱ ኪሳራ እየገጠመው መሆኑን የሚገልጹ ናቸው። ምክንያቱም አውሮፕላን ማረፊያዎቹ አሁንም ባዶ ናቸው። በዋሽንግተን ዳላስ የሚሰሩት አቶ ደረጀ ኪዳኔ እንዲህ ብለዋል።
አሁን ለምሳሌ በዚህ ሰዓት ላይ ሰው ወጣቱ የሚንቀሳቀስበት ነው። ትምህርት የተዘጋበት ሰዓት ነው። የቢዚ ታይም ነበረ። በዚህ ሰዓት ደህና በነበረበት ሰዓት ጊዜን ፋታ ማታገኝበት ሰዓት ነበረ ሰዓት እና አሁን ግን በዚህ በሽታው ምክንያት እንኳንስ ፋታ ሰውም የለም። ቆና መስሏል ቤቱ ማለት ይቻላል። ኤርፖርት
ዓለም አቀፍ የአየር ትራንስፖርት ማህበር ጁን 9 2020 ባወጣው መግለጫ እንዳመለከተው በዚህ ዓመት የዓለም አየር ትራንስፖርት ከገቢው 84 ቢሊዮን ዶላር ኪሳራ እንደሚያጣ ይጠበቃል። ኢንዱስትሪው ባለፈው ዓመት 415 ቢሊዮን ዶላር ገቢ የዛቀ ሲሆን በዚህ ዓመት ግን በየቀኑ 230 ሚሊዮን ዶላር ኪሳራ እየደረሰበት መሆኑን ገልጠዋል። ኮሮና ቫይረስ በዚህ ዓመት ቢያንስ 2.2 ቢሊዮን የሚሆኑ መንገደኞችን ከአውሮፕላኖች ላይ እንዳይሳፈሩ አስቀርቷል። መንገደኛ አልባ የሆኑ አውሮፕላን ማረፊያዎች ስራ በሚበዛበት በዚህ የበጋ ወቅት እንኳ ገና ባዶ ናቸው። ያለማቋረጥ 24 ሰዓት በሚሰሩ በእነዚህ ኤርፖርቶች ውስጥ ፈረቃ ወይም ሺፍት እየገቡ የሚሰሩ በርካቶች ነበሩ። ያ አሁን የለም። አቶ ደረጀ ይህን ሲገልጹ እንዲህ ብለዋል።
ሺፍቶቹ ራሳቸው የመጀመሪያው ሺፍት ወደ 4 ሰዓትና አንድ ሰዓት ተኩል አካባቢ ኤፒኤም የሚገባው 4 ሰዓት ፓንች ያደርጋል፣ ስራ ይጀምራል። 12 ሰዓት ይወጣል። 12 ሰዓት ተኩል 12 ሰዓት ተኩል ወጥቶ እንደገና የሚገባ ሀያል 1 ሰዓት ከዛ ቀደም ብሎ ከ12 ሰዓት ተኩል በፊት ቀደም ብሎ የሚገባ ሀያል ወደ 3-4 እንትን አለ። ማታ ሁሉ የሚሰሩ ሀይሎች አሉ። ፋታ አይኖረውም ነበረ ኤርፖርቱ።
ከስራ ለተፈናቀሉ ሰራተኞች የስራ መፈለጊያ ወይም መቋቋሚያ የሚሆን መንግስት የአንኤምፕሎይመንት ድጎማ ይሰጣል። በዚህ ብዙዎቹ ተጠቃሚ ሳይሆኑ እንዳልቀሩ በዋሽንግተን ዳላስ አውሮፕላን ማረፊያ የሚሰሩት አቶ ግርማ ሽፈራው ይናገራሉ።
አዎ፣ እዚህ ላይ እንግዲህ አብዛኞቹ አንኤምፕሎይመንት እንደሞሉ ነው የምታውቀው። አንኤምፕሎይመንት የሞሉት ያገኙ እንዳሉ የተለያዩ መረጃዎች አሉ። ከዛ ባሻገር ከዚህ በፊት 1200 ዶላር ለእያንዳንዱ እንዲደርስ ተደርጎ ነበረ። ይሄ አብዛኛዎቹ ደርሷቸዋል። ነገር ግን በቼክ የሚመጣላቸው የተወሰኑ ሰዎች እንዳልደረሳቸው እስካሁን መረጃዎች አሉን። በተረፈ ከዚህ ውጪ እንግዲህ ሌሎች እርዳታ የሚባሉ ነገሮች የሉም። ቀደም ሲል እንደገለጽኩል አብዛኛው ኢትዮጵያዊ እምነቱ በስራ በመሆኑ ከመስራት ውጪ ፉድስታፕ ሌሎች እርዳታዎችን ሁሉ አብዛኛው ኢትዮጵያዊ ከመንግስት አይቀበልም። በእውነት አሁን ይሄ አስቸጋሪ ነገር ስለመጣ አንኤምፕሎይመንት የሚባለውን ይሙላ እንጂ አብዛኛው ኢትዮጵያዊ ከመንግስት እርዳታ ለመቀበል ፍላጎትም የለውም። አላማችንም አይደለም። አብዛኛው ጧት በሌሊት ይወጣል፣ ሁለት ስራውን ይሰራል፣ ይገባል። ሁሉ ጊዜ በስራ ላይ የተመሰረተ ነው ኑሯችን።
መረጃዎች እንደሚያሳዩት ከስራ ለተገለሉትም ጭምር እንዲሆን ታስቦ በቢዝነስ ተቋምነት ለሚሰሩት ከተሰጠው ገንዘብ ውስጥ ዋሽንግተን ዳላስ ኤርፖርት ከ141 ሚሊዮን ዶላር በላይ የተሰጠው ሲሆን ሬጋን ናሽናል ደግሞ ያገኘው 85 ሚሊዮን ዶላር ነው። ከዚህ ውስጥ ምን ያህሉ ኢትዮጵያውያን ለተካተቱበት የሰራተኞችም ሆነ የስራ አጦች ድጎማ እንደሚውል ግልጽ መረጃ አልተገኘም።
እነዚህ ልጆች አትሊስት መንግስት አስፈላጊ የሚሆነው ድጎማ ይደጉማቸዋል። በዛ ድጎማ ነው የሚኖሩት። ነገር ግን ስራ የለመደ ሰው፣ ትላንትና ብዙ መሯሯጥ የለመደ ሰው ዛሬ ቤት ውስጥ ታፍኖ ሲቀመጥ ያው ይስንተን አለ። ግን
በቫይረሱ የተጋለጡ ስራ ማጣት ለችግር የሚያጋልጠውን ያህል በዚህ ወቅት ስራ ላይ መሆንም ለችግር የሚያጋልጥ ነገር መሆኑ አልቀረም። በተለይ ከተለያዩ ዓለማት የሚመጡ መንገደኞች ጋር ፊት ለፊት አገር አቋርጦ ከመጣው ቫይረስ ጋር ቀድመው የሚጋፈጡ እነዚሁ በየኤርፖርቶች ዙሪያ የሚሰሩ ሰራተኞች መሆናቸው ይታመናል። በዚህ የተነሳ ለቫይረሱ የተጋለጡና ችግር የገጠማቸው ኢትዮጵያውያን ይኖሩ ይሆን? አቶ ግርማ ቁጥርና ስማቸውን መግለጽ አለመቻሉን ጠቅሰው ይህን ብለዋል።
አሁን በተወሰነ መልኩ እንግዲህ ስማቸውን መግለጽ ባያሻም በበሽታው የተያዙ ጓደኞቻችንም አሉ፣ ኢትዮጵያውያኖችም አሉ። የተወሰኑትም ተይዘው ሁሉ ያገገሙም ወንድሞቻችን አሉ። በዚህ ረገድ ለእግዚአብሔር ምስጋና እናቀርባለን። ባለንበት አካባቢ ይሄን ያህል ብዙም የተለጡ ባይኖሩም የተወሰኑት ግን በማገገም ላይ ያሉ መሆናቸውን ነው የምንረዳው።
አየር መንገዶችም እንዲሁ እያገገሙ ይመስላል። ነገሮች ጨልመው አልቀሩም። በተለይ የአገር ውስጥ መንገደኞች ቁጥር ቀስ በቀስ እያንሰራራ ነው። የአሜሪካ አየር መንገድ ባለፈው ሚያዝያ 32,000 የነበሩ መንገደኞቹ ቁጥር በግንቦት ወር ወደ 114,000 ማደጋቸውን ገልጾ የሐምሌው ደግሞ የዓለም አቀፍ መንገደኞችን ጨምሮ በጣም ብዙ መንገደኞችን ለማስተናገድ መዘጋጀቱን አስታውቋል። ሌሎችም እንዲሁ የመንገደኞች ቁጥር እየጨመረ ስለመምጣቱ ተስፋ ማየታቸውን አሳውቀዋል። ለአሜሪካ ድምፅ ደረጀ ደስታ ነኝ። መልካም ቀን።
ደረጀ ደስታን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ተከታዩ ዝግጅት ዴሞክራሲ በተግባር የኢትዮጵያ የሕዝብ ተወካዮች ምክር ቤት ሰኔ 5/2012 ዓ.ም ባካሄደው 16ኛ መደበኛ ስብሰባ ላይ ካጸደቃቸው የኢትዮጵያ እስልምና ጉዳዮች ምክር ቤትንና የወንጌል አማኞች አብያተ ክርስቲያናት ምክር ቤትን ሕጋዊ ሰውነት የሚያጎናጽፉ አዋጆች ይገኙበታል። እነዚህ አዋጆች መጽደቃቸው አስደሳች መሆኑን የሚናገሩ የእምነቱ አባቶች ይህ ቀን ላይ ለመድረስ ለዓመታት የተሻገረ ልፋት መጠየቁንም ያወሳሉ። ሀብታሙ ስዩም ዝርዝሩን ያስደምጠናል።
አዋጅ 1206 ህዝባር 2012 ለኢትዮጵያ እስልምና ጉዳዮች ምክር ቤት ህጋዊ እውቅናን የሰጠው አዲስ አዋጅ ቁጥር ነው። ይህ አዋጅ ይወጣ ዘንድ የእምነቱ ተከታዮች ዓመታትን በወሰደ ጥረት ውስጥ እንደማለፋቸው ምላሹ በጎ ሆኗል። ኢትዮጵያ እስልምና ምክር ቤት በነበረው ህጋዊ ቁመና ላይ የእምነቱ ተከታዮች ቅሬታ ነበራቸው።
በፍትሐ ብሔሩ አዋጅ ላይ በግልጽ እንደተቀመጠው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውጭ ያሉ ሃይማኖቶች እንደ ማንኛውም ማህበር ግለሰቦች አሁን ባለው የሲቪክ ማህበር ሁለት ሰዎች ማህበር ማቋቋም ይችላሉ። ቀደም ባለው አምስት ሰው። በዚያ መሰረት የኢትዮጵያ እስልምና ጉዳዮች በየሶስት አመቱ ፍቃዱ የሚታደስ መስራቾች ያሉት ስራውን መንግስት የሚቆጣጠረው እንደ ማንኛውም ኤንጂኦ ሆኖ የነበረበት ነው። ሚዲያ ላይ እና በሰው አምሮ ውስጥ ወኪልና በዘላቂነት የተቋቋመ ማህበር ነው የሚመስለው። ህጋዊ ሰውነቱ የመነጨው ከዚህ ፍትሐብሔር ላይ በኋላ ላይም ከ2002 ድረስ የፍትህ ሚኒስቴር ነው በየሶስት አመቱ ፍቃዱን የሚሰጠው።
የታሪክ ተመራማሪውና በኢትዮጵያ ሙስሊሞች የቅርብ ጊዜ ትግል ውስጥም ስማቸው በቀደምትነት ከሚነሱት መካከል አንዱ የሆኑት ኡስታዝ አህመድ ጀበል ናቸው። በሳቸው እይታ የቀደመው አሰራር ለምክር ቤቱ ጎታች ሁነቶችን የፈጠረ ነበረ።
እስልምና ጉዳዮች የጠቅላይ ምክር ቤት ለምሳሌ 2008 እንደ አውሮፓ አቆጣጠር የወሰደውን ፍቃድ ሜጋ ኮፒ ያለ እሱ ላይ ለምሳሌ ብናይ ፌዴራል መጅሊስ ላይ ተወክሎ የመጡ 13 ሰዎች በመስረቻ ጽሁፍ ላይ ቃለ ጉባኤ ላይ ፈርመው ሰርተፊኬቱን ይሰጣቸዋል። የፌዴራል ጉዳይ ቅድም ባለው ፍትህ ሚኒስቴር በዛ መሰረት የሚሰሩትን እቅድ ለመንግስት ሪፖርት ያደርጋሉ። የሚሰሯቸውን ስራዎች ያመለክታሉ። እንቅስቃሴ ለማድረግ የባንክ አካውንት እንኳን ለመክፈት ፍትህ ሚኒስቴር በኋላ ላይ ፌዴራል ጉዳይ ደብዳቤ ጽፎ እፈቱለት ሲል ነው እንትን የሚሉት። በአመት ውስጥ ምን ያህል ገንዘብ አገኘ፣ ገንዘቡ ምን ላይ አዋለ፣ ምን ለመቃጥ ለመስራት አቀደ፣ በምን መልኩ ይህን ነገር ከወነው የሚለውን እያንዳንዱን እንቅስቃሴውን ለመንግስት ሪፖርት የማድረግ ግዴታ ነበረበት።
የኢትዮጵያ እስልምና ጉዳዮች ምክር ቤት የተቋቋመበት የቀደመ ህግ የተዋቸውን መሰናክሎች በመዘርዘር መንግስት መፍትሄ እንዲሰጠው በተደጋጋሚ ጠይቋል። መንግስትና ምክር ቤቱ ፍጥጫ ውስጥ የገቡባቸው አፍታዎችም ጥቂት አይደሉም። ኡስታዝ አህመድ አንዱን ያስታውሱናል።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ ላይ ፕሬዚዳንት የነበሩት ግለሰብ ሼህ አማን የሚባሉት በነበሩ ሰዓት ላይ አናድርስም፣ ለምንድን ነው የሃይማኖት እኩልነት ተብሎ ህገ መንግስት ወጥተዋል፣ ለምንድን ነው የኢትዮጵያ እስልምና ጉዳዮች በየሶስት አመቱ ፍቃዱ እንዲታቀስ የሚደረገው? ለምን እንደ አቻ ተቋም አይሆንም? ከም በኋላ አናድስም ብለው መንግስት ያስገቡት ደብዳቤ ነው ይቻለ። በዚያ ምክንያቱ መንግስት ደግሞ ማታደሱ ከሆነ እንዘገዋለን፣ ምክንያቱም የቆማችሁበት የህግ ፍቃድ ይሄንን ነው ብሎ እስከዚህ ደረጃ ድረስ የሄዱባቸው ሂደቶች አሉ።
የዛሬ 7 ዓመታት ግድም ገንፍሎ በወጣው የኢትዮጵያ ሙስሊሞች ተቃውሞ ወቅት ከቀረቡ ጥያቄዎች አንዱ የምክር ቤቱ ህጋዊ አቋም እንዲሻሻል የሚጠይቀው ነው። ከአዎንታዊ ምላሽ ይልቅ የኃይል ምላሽ ተከትሎ ኡስታዝ አህመዲን ጀበልን ጨምሮ በርካታ የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባላት ለእስር ተዳርገዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከእስር የተለቀቁት የኮሚቴው አባላት ጠቅላይ ሚኒስትሩን ባገኙበት አጋጣሚ በቅድሚያ ካቀረቡላቸው ጥያቄዎች መካከል አንዱ ለዓመታት የቆየው ይሄው የምክር ቤቱን ህጋዊ አቋም የሚመለከት ጥያቄ ስለመሆኑ የነገሩን ኡስታዝ አህመድ ጀበል አዋጁ መውጣቱ የፈጠረውን መልካም እድል ያወሳሉ። ሆኖም አዋጁ ብቻውን ግን በቂ አለመሆኑን ይናገራሉ።
አዋጁ ብቻውን በቂ አይደለም። አሁን እንዳለው ሂደት ተቋሙን እውቅና ሰጥቶታል፣ ህጋዊ ሰውነት ሰጥቶታል። ግን መንግስትና መጅሊስ በልማት ይገናኛሉ፣ በሰላም ይገናኛሉ፣ በኢትዮጵያ ጉዳይ ይገናኛሉ መሰል አጠቃላይ ነገሮች አሉ እና ያንንና የሙስሊሙ ማህበረሰብ መብት በዚህ ተቋም ላይ የሙስሊሙ ማህበረሰብ መብት አመራሮቹን በመምረጥ ላይ መሪዎቹን በመተካት መሰል ነገሮች ላይ በደንቡ የሚወሰኑ ውስጣዊ ጉዳዮች ናቸው። ሌሎች የመብት ጥያቄዎች ግን እንደ ሀገር አሁንም መንግስትና ሙስሊሙ ተራርቆ መቀጠል አይችልም። ለመስጊድ መሬት መጠየቅ ይሁን ሌሎች ጉዳዮችም ዩኒቨርሲቲ፣ እስላማዊ ዩኒቨርሲቲ ኢትዮጵያ ውስጥ አንድም የለም። ልስራ ግን መንግስት ጋር ነው ያው ሀገር የሚያስተዳድረው እሱ ስለሆነ ከመሬት ጋር ከመሰል ነገሮች ጋር የተያያዙ ሌሎችም ጉዳዮችም ይኖራሉ እና የዚህኛው ጥያቄ መመለስ ሌሎች በርካታ ሊመለሱ የሚገባቸው ጥያቄዎችን እስከዛሬ የሚተነሱ ወደፊት በሚነሱት ትልቅ መሰረት ጥሏል። ግን ሁሉ ነገር አለቀ ማለት አይደለም።
ሰኔ 5 2012 ዓ.ም የኢትዮጵያ ፓርላማ ካጸደቃቸው አዋጆች ሌላኛው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ምክር ቤትን ህጋዊ ሰውነት የሚሰጥ ነው። የዓለም አቀፍ ኢትዮጵያውያን ኤቫንጀሊካል ቤተ ክርስቲያን ዋና ፓስተር ሃምፍሬ አሊጋዝ የእምነቱ ተከታዮች እዚህ ቀን ላይ ከመድረሳቸው በፊት ድምፃቸውን የሚያሰሙበት ተቋም ይመሰረት ዘንድ፣ እምነታቸውን በነጻነት የሚከተሉበት ሁኔታም ይፈጠር ዘንድ በሞከሩባቸው ዘመናት ውስጥ ያዩዋቸው ፈተናዎች ጥቂት አለመሆናቸውን ያወሳሉ። ወደ ቀዳማዊ ኃይለ ሥላሴ ያመሩ የእምነቱ አባቶች ፊት እንደተነሱ መስማታቸውን የሚናገሩት ፓስተር ሃምፍሬ የደርግና ኢህአዴግ ዘመናትም የየራሳቸውን አስቸጋሪ ሁነቶች እንደተዉ ያስታውሳሉ።
በደርግ ጊዜ በጣም የባሰበት ሁኔታ ነበር። አማኝ መሆን በዛ ዋጋ የሚያስከፍል ነበር። ስለዚህ ብዙዎችም አንዳንዶቹም ያልጸኑ ክርስቲያኖችም ይደብቁ ነበር አማኝ መሆናቸውን። ምክንያቱም አማኝ ከሆኑ ስደት ይገጥማቸዋል። እንደገና በኢህአዴግ ጊዜ ደግሞ በእርግጥ እንደዛ አይነት ስደትን ባይኖር ነገር ግን ተቀባይነት አልነበረውም። እንደገናም ደግሞ በዚህ እንደ ማህበር ወይም እንደ እድር ተቆጥሮ በየአመቱ ፈቃዱ መታደስ አለበት፣ ኦዲት መደረግ አለበት፣ ብዙ እንግልት አለው።
ፓስተር ሃምፍሬ አሊጋዝ የአሁኑ አዋጅ ከሚፈጥራቸው መልካም ውጤቶች አንዱ የእምነቱ ተከታዮች ለትውልድ ሀገራቸው ሊያደርጓቸው የሚፈልጓቸውን በጎ ስራዎች በተሻለ ተነሳሽነት እንዲፈጽሙ የሚያበረታታ መሆኑ ነው ይላሉ።
በጣም ደስተኞች ሆነናል። ምክንያቱም ደስተኞች የሆነው ለምንድን ነው? ህጋዊ እውቅና ማግኘት ቀላል ነገር አይደለም። እንደ ሌሎቹ ቤተ እምነቶች እኛም ደግሞ ተቆጥረን የሃይማኖት እኩልነትና የሃይማኖት ነፃነት አግኝተን እንደ ልባችን እግዚአብሔርን ለማምለክ እና ለማመስገን የምንችልበት ሁኔታ ነው የተፈጠረልን። ስለዚህ በጣም ደስ ብሎናል። በሌላ በኩል ደግሞ አሜሪካም ሆነ በካናዳ በአውሮፓም ያለን ወንጌል አማኞች ሁልጊዜ አገራችንን ለመርዳት በማንኛውም በችግር ጊዜ ከጎን ለመቆም ሁሌ ዝግጁ ነን። ለምሳሌ በድርቁ ጊዜ ገንዘብ እያሰባሰብን ምን እያልን ገንዘብ እንሰጣለን። እንደገናም ደግሞ በግል የተለያዩ አገልግሎቶችን እንሰጣለን። ለምሳሌ እኛ ዓለም አቀፍ የኢትዮጵያ ወንጌላዊት ቤተክርስቲያን ብዙ ፕሮጀክትን ነው ያደረገችው። እዛ እንደ ኢትዮጵያውያኖች ትሪት አልደረግም። ይሄ ችግር ነበረ። በዚህ በኢህአዴግ ጊዜ እኔ የገጠመኝን ነው። እንዴት ነው? ድጋፍ አልነበረንም። አይዟችሁ የሚባል ነገር አልነበረም። እየታገልን ሀገራችንን ስለምንወድ ህዝባችንን ስለምንወድ ብቻ ነበረ። አሁን ግን እንዲህ አይነት ሲከፈትልን በር ሲከፈትልን እንዲህ አይነት አዋጅ ሲታወጅልን ደስ ብሎን ከዚህ በላይ በበለጠ ሀገራችንን ለመርዳት ህዝባችንን ለመርዳት ከቤተ ክርስቲያናት ጎን ለመቆም ልባችን ተነሳስቷል።
ፓስተር ሃምፍሬ አሊጋዝ አዋጁ ሰዎች በእምነታቸው ምክንያት ከሌላው ዜጋ ያነሰ መብት እንደሌላቸው በማስገንዘብ ከሚያላብሰው መልካም መንፈስ መላ ሀገርም ሊጠቀም እንደሚችል አክለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን እንግዶቹንም እናመሰግናለን። ወደ ሳምንታዊው የሴቶችና ቤተሰብ መሰናዶ እንወሰዳችሁ። በተለያየ ሙያ ላይ የተሰማሩና የሴቶች ጥቃት ጉዳይ እንደሚቆረቁራቸው የሚናገሩ ኢትዮጵያውያን ዝም አልልም በሚል ሀሳብ በተለያዩ መገናኛ ብዙሃንና ማህበራዊ መገናኛዎች ላይ የሴቶችንና የህጻናትን ጾታዊ ጥቃት እየተቃወሙ ይገኛሉ። ተቃውሞ ከሚያሰሙት አርቲስቶች መካከል ጾታዊ ጥቃት የሚያደርሱ ግለሰቦች ላይ የሚወሰደው እርምጃ ከ20 ዓመት ጽኑ እስራት እስከ እድሜ ልክ ድረስ እንዲደርስ የፊርማ ማሰባሰብም ስራ ጀምረዋል። በአንጻሩ የአዲስ አበባ የሴቶች ህጻናትና ወጣቶች ቢሮ በከተማ ውስጥ ጾታዊ ጥቃቶች ከመፈጸማቸው በፊት ለመከላከል በአዲስ መልኩ መንቀሳቀሱ ለአሜሪካ ድምጽ አስታውቋል። ኤደን ገረመው ድምጻዊ ጸደኒያ ገብረ ማርቆስና የአዲስ አበባ ሴቶችና ህጻናት ወጣቶች ቢሮ ኃላፊ ወይዘሮ አልማዝ አብርሃን አነጋግራ ተከታዩን አዘጋጅታለች።
የህፃናት ጾታዊ ጥቃቶች መጨመራቸው ብቻ ሳይሆን ጥቃት ፈጻሚዎቹ እንደ አባት ያሉ የቅርብ ቤተሰብ አባላት መሆናቸው ከተነገረ በኋላ በማህበራዊ ሚዲያ ላይ ብዙዎችን ለውይይትና ለንግግር ጋብዟል። ሴቶችና የህፃናት ጾታዊ ጥቃትን በተመለከተ ለውጥ ለማምጣት የህግ ከለላና የወንጀለኛ መቅጫ ህጉ መሻሻል እንዳለበት በማመን ሃሽታግ ዝም አልልም በሚል መሪ ቃል የድረገጽ እንቅስቃሴ ተጀምሯል። እንቅስቃሴው ላይ በከፍተኛ ሁኔታ ግንዛቤ ለመፍጠር እየሰራች ያለችው አርቲስት ጸደኒያ ገብረ ማርቆስ ይህም ማድረግ ለምን ዳፈ?
ይህን የዚህ በሴቶችና ህጻናቶች ላይ ስለሚደርስ ጥቃት የቀረበ ፕሮግራም ነበረ። ያንን አስመልክቶ ነው ዝም አልልም የሚለውን እንቅስቃሴ መቅደስ ማስተባበር የጀመረችው። ሀሳቡ ምንድን ነው? በቃ ዝም አንበለው፣ ይሄ ነገር ተደጋገም፣ ቁጥሩ እየበዛና እየጨመረ ተገቢውንም ደግሞ የህግ ሂደትም እያገኘ ስላልሆነ ተሸፋፍኖ የሚያልፍ ነገር ነው። ራ ነገር አይደለም፣ ተደባብሶ የሚያልፍ ነገር ነው። የሴቶች ጥቃት ከሴቶችም አልፎ ተርፎ ደግሞ ህጻናቶች ላይ ወንድም ሴትም ህጻናቶች ላይ የሚደርስ ወሲባዊ ጥቃት ነው። እንግዲህ እያወራን ያለ በጣም አስከፊ ደረጃ ላይ እየደረሰ ስለሆነ በዛ ላይ ደግሞ አሁን ሰሞኑን ያው ዓለምን በሚያምሰው በኮቪድ ምክንያት ትምህርት ቤቶች ዝግ ናቸው። ስራዎችም አንዳንዴ አብዛኛው ሰዎች ስራ እየሄዱ አይደለም እና ጥቃቱ ደግሞ የሚደርስ ቤተሰብ አካል ነው።
ነገር በቃ መፍትሄ ይበጅለን።
ሃሽታግ ዝም አልልም የተለያዩ መገናኛ ብዙሀንን በመጠቀም በዋናነት በመንግስት ላይ ጫና በመፍጠር ህጻናትና ሴቶች ላይ ጥቃት የሚያደርሱ ግለሰቦች አግባብነት ያለውና ተመጣጣኝ ቅጣት እንዲያገኙ ግፊት እያደረገ ሲሆን ሴቶች ላይ ለሚደርሱ ጾታዊ ጥቃቶች የተጣለው የእስራት ቅጣት ከ20 ዓመት ጽኑ እስራት በመጀመር የገንዘብ ቅጣትንም እንዲያካትት እንዲሁም ጥቃቱ ህጻናቶች ላይ በሚፈጸምበት ወቅት ደግሞ ወንጀለኛው በእድሜ ልክ ጽኑ እስራት እንዲቀጣ የህግ ማሻሻያ የሚጠይቅ የድጋፍ ፊርማ እያሰባሰቡ ይገኛሉ።
80 የሚሆኑ ሲቪክ ማህበራት ከኛ ጋር አብረው ናቸው። የህግ ባለሙያዎች ከኛ ጋር አብረው ናቸው። የስነልቦና ጠበቆች ከኛ ጋር ናቸው። ይህን ፔቲሽን አስፈርመን አያይዘን ዶክመንት ለመንግስት ማቅረብ ፈልጋል። ዶክመንትን እነኝ ሙያተኞች ከኛ ጋር ሆኖ ይህን ነገር ጫና ማሳደርም እየሞከር ያለ ከመጽሁፍ በዘለለ ህጉ ማሻሻያ ያስፈልገዋል። ሲጀምር ጋር ማንንም አስገድደው ሲበል ጥቃት የሚፈጸም ሆነ ህፃን ይለላ ትልቅ ነው። 20 ዓመት መጀመራል እድሜ ክታ ሁሉ መሆን አለበት። ይህ ሰው ተገቢው ነው መቀመጥ ያለበት። በቃ ችግር አለበት። አውስጡ ችግር አለ።
የአዲስ አበባ ሴቶችና ህጻናት ቢሮ ኃላፊ ወይዘሮ አልማዝ አብርሃ በአርቲስቶችና በተለያዩ ተጽዕኖ ፈጣሪ ሰዎች የተጀመረው እንቅስቃሴ ይበል የሚያሰኝና ትልቅ ለውጥ እያመጣ ያለ መሆኑን ጠቅሰው ቢሮቸውም የብሎክ አደረጃጀት በሚል የአደረጃጀት አይነት የስነ ጾታ ግንዛቤ ማስጨበጫዎችን ለባለሙያዎችና ለበጎ ፈቃደኛ ሰራተኞች በመስጠት በየመንደሩ እየሄዱ እንዲያስተምሩና ጥቃት ከመፈጸሙም በፊት የመከላከል ስራ ላይ አጠናክረው ለመስራት ዝግጅቱን እያጠናቀቀ መሆኑን ያስረዳሉ።
ጋራ እየገመገም እየሰራን ያለ ነው። ጠቅላይ አቃቢ ሕግ ሰብስቦ ከፖሊስ እኛም የአዲስ አበባ ቢሮ ነን፣ የሚኒስትር መስሪያ ቤቱም ጠቅላይ ፍርድ ቤትም በተገኙበት ተወያይተናል። አቃቢ ሕግም የራሱ ሚና ወስዷል። ጠቅላይ ፍርድ ቤት እኛ ሴቶች እና ህጻናት ቅስቀሳ ላይ ሁሉም የሚመለከተው አካል የራሳችን ድርሻ ወስደን እየሰራን ያለ ነው። ይህ ሀገራዊ ነው። ብሎክ አደረጃጀት አለን። ሁሉም ሰው በየብሎኩ የተደራጀበትና ቮለንተሪ የሆኑ ከህብረተሰብ የተወጣጡ ኮሚቴ ያሉ እነዚህን ሊመራ የሚችል ኃይል ስልጠና ተሰጥቷል። በራሱ የብሎክ አደረጃጀት በዳይሬክተር ደረጃ በከተማ ተዋቅረዋል። መንደር ነች። በውስን ብሎክ ላይ በደንብ እዛ ያለው ነዋሪ በደንብ ያውቁታል። ስለዚህ ለህብረተሰቡ ግንዛ ይሰጣሉ እና እናገኘዋለን የከተማው ነዋሪ በዚህ በብሎክ አደረጃጀት። ስለዚህ እነዚህ መሪዎቹ በየመንደራቸው አንዳንድ ድጋፍም ሲያስፈልግ ኮቪድ ጋር እነሱ ናቸው የሚያደርሱት ወደ ህብረተሰቡ። የመሰረተ ልማት አለ ድጋፍ የሚያስፈልጋቸው ሰዎች ከመደገፍ ጋር የተያዘች ነች። ስለዚህ ጥቃት መሰረት አድርገው በሰፈራቸው ሰላምና ጸጥታ ማናት በኮሚቴዋ ላይ አሁን ሰላምና ጸጥታ በሰፈሩ ላይ ጨለማ ቦታ ካለ ያንን ጨለማ ቦታ መብራት ከማስገባት ይሄ ኮሚቴም ከኛ ጋር ይሰራል ብዬ ነው የማስበው። ለሴቶች፣ ለህጻናት፣ ሌላም ወጣት ሊያስፈራ የሚችሉ ኤሪያዎች ካሉ እየተለዩ ለሴቶችና ለህጻናት ምቹ ከተማዋ ምቹ እንድትሆን ማድረግ ጣይነት ያለው ስራ መሰራት ያለበት ነው። ከፈጠረው ግንዛቤ ላይ በሁሉም ቦታ ላይ እኛን የሚደግፍ አብሮ እንዲሰራ የሚፈልግ ኃይል ነው እየበዛ ያለው። ስለዚህ በጣም ደስተኛ ነኝ።
የህጻናት ጥቃት ሲባል የወንዶች ህጻናት የወንድ ህጻናት ተጠቂዎችም እንዳሉበት በመናገር ወንድ ህጻናትን የሚቀበል ግብረሰናይ መጠለያ ከነገ ጀምሮ ስራ እንደሚጀምር አስታውቋል።
የወንድ ህጻናት አለ። እንዲያውም ጥሩ ቶሎ ሕክምና ካልተገኘ በጣም መጥፎ ነው። ተፈረ አንድ ልጅ የተደፈረ ካገኘሽ እዛ አካባቢ ሌላ የተደፈረ አታውቂም። ያ ሰው እንደዚህ አንድ ልምድ ያለው ሰው የወንዶች የግብረሰ ደግሞ በጣም መጥፎ ነው። አንድ ህጻናቶቹ ሲያድጉ ወደዛ አይነት ነገር እንዲሄዱ ነው የሚያደርገው። ዘርም አይተኩም፣ ለጤንነት መጥፎ ነው። ግብረሰ ደግሞ በሃይማኖትም በባህላችንም በእኛ ዘር የተወገዘ ነው። ወንድ አሁን መጠለያ አለ። አንድ ኦፕሪስ የሚባል ኤንጂኦ ነው የሚያስተዳድረው እና አሁን እሱ ራሱ ከኮቪድ ጋር መቀበል አትቀበልም ነበር። አሁን ግን ልቀበል ነው ብለው ለመቀበል ዝግጅታቸው ያልፏል። ዛሬና ነገ እንቀበላለን ብለው የነበረ ዛሬ ጠዋት ደውለው መወገዝ ያለበት ጉዳይ ነው።
አርቲስት ጸደኒያ ወላጆች ከልጆቻቸው ጋር በግልጽ መወያየትና ልጆቻቸው ጋር አብረው የሚውሉ ሰዎችንም እንዲያስተውሉ ትመክራለች።
ህጻናት ለእኛ ዘለብሉበት ምክንያት የታወቀ ነው። ህጻናቶች ላይ በቀላሉ ጫና ማድረስ ይቻላል፣ ማካለል ይቻላል፣ ማሰራራት ይቻላል። ስለዚህ ምንም ነገሮች ከግምት ውስጥ በመክተት ቤተሰቦችን ቢሆኑ ልጆቻቸውን ከመቼውም ጊዜ በላይ ልጆቻቸው መቅተው ማየት አለባቸው። በልጆቻቸው አካባቢ ያሉትን ሰዎች መቅተው ማወቅ አለባቸው። ሰዎች ከልጆቻቸው ጋር
ቅርበት ያስፈልጋል። ቅርበት ብቻ በፍቅር በመነጋገር ብቻ ያስፈልጋል።
ሃሽታግ ዝም አልልም ባለፉት 10 ቀናት ውስጥ ከ19000 በላይ የሚሆኑ ሰዎችን የድጋፍ ፊርማ ያሰባሰበ ሲሆን አሁንም ጥቃት ፈጻሚዎቹ ለወንጀል እስኪቀርቡና በወንጀለኛ መቅጫ ሕጉ ላይ መሻሻል እስኪደረግበት ድረስ ግፊት ለማድረግ እየተንቀሳቀሰ ይገኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደን ገረመውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ስርጭት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና ደሩ።